ቤተኞቹ ተመልሰዋል። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ደንበኞች ናቸው። የውይይታችን ትኩረት በአግባቡና በማወቅ ለጥቅም ሲውል መጠነ ሰፊ አይነተኛና አዎንታዊ ሚና የሚጫወተው አንዳንዴም በተለይ የማህበራዊ መገናኛ ብዙሃኑን ከጨመርን አሁን አንዳንዴ እንዲህ እንዳሁኑ አሉታዊ ሚና ሲጫወት ማየት ብዙም ሩቅ አይሆንም። በመጪው የኢትዮጵያ የአገርና ሕዝብ ዕጣ መገናኛ ብዙሃኑ ሊጫወቱ ስለሚችሉት ሚና የአሜሪካ ድምፅ ለ2020 እና ከዚያም ባሻገር ስለሚያቀናበት አቅጣጫም እናወጋለን። በጋዜጠኞች የጠረጴዛ ዙሪያ ውይይታችን የአሜሪካ ድምፅ የአፍሪካ ዋና ክፍል ዲሬክተር አቶ ንጉሴ መንግሻና የአማርኛ ኦሮምኛና ትግርኛ ፕሮግራሞች መርሃዊ ኤዲተር ትዝታ በላቸው እዚህ ስቱዲዮ ይገኛሉ። አቶ ንጉሴ ከዚህ ቀደም ቶሎ እናገኘህ ነበር፣ በብዙ ውይይቶቻችንም ትሳተፍ ነበር። ቆየት ብሏል ካገኘንህ።
እንደውም አሁን ጋዜጠኛ ነህ ብለህ እዚህ ማቅረብ ነው የቀረበኝ። እኔ ስራ ከተውኩት እኮ የአንድ ሰው እድሜ እየሆነ ነው። እና
አዲስ አበባ ጋዜጠኛ ከተውህ ሆነ እድሜ ልክ ጋዜጠኛ ነው።
አዲስ አበባ ሄዳችሁ ጋዜጠኞቻችንን አሰልጥናችሁ ስትመጡ ድምጻችሁን ከረጅም ጊዜ በኋላ ያገኘው ይመስለኛል። ያን ያህልም አራክም በመግቢያ እንደጠቆምኩት አመቱን የተንተራሰ ነው ይሄ ውይይት። ሁለት ካላንደር ያለን ሰዎች ነንና አውሮፓውያኑ የቀን መቁጠሪያ 2020 የአዲስ አስርት መጀመሪያም ነው። 2020 ደግሞ የብርሃን የአይን ሐኪሞች የሚጠቀሙበትን የአንድን ሰው አጥርቶ የማየት ችሎታ ማሳያ ነውና 2020 አመቱም ይሄንኑ ተመስሏልና በዚሁ መንፈስ የመገናኛ ብዙሃኑን አቅም መገናኛ ብዙሃን ሊኖራቸው ከሚችላል ሚና ጋራ ምን ያህል የተሳካ ነገር ይሰራል የሚለውን ምዘና ለማድረግ የኢትዮጵያ የመገናኛ ብዙሃን ምህዳር ምን ይመስላል፣ የአሜሪካን ድምጽ የዚህን ያዝነውን አመት ውጥን ትልሞችና አቅጣጫ በማየት ጣቢያው ከሚደርሳቸው አድማጮችና ተመልካቾች ዘንድ ሊጫወት ስለሚችለው ሚና እንነጋገር። አቶ ንጉሴ በተለይ አንተ በምትመራው የአፍሪካ ዋና ክፍል የተለያዩ ሀገሮችን ልምድ ጨምረህ ያለውን ሁኔታ ብንመለከት፣
እንዳልከው እኔ በምመራው ዲቪዥን ወይንም በአፍሪካ ቋንቋዎች ዋናው ክፍል ብጀምር ስራዬም ስለሆነ የሚመለከተኝ ከዚህ ክፍል ከአፍሪካ ክፍል ማለት ነው በድምሩ 17 ቋንቋዎች ነው የምናስተላልፈው፣ በሬዲዮ በቴሌቪዥን እና ሶሻል ሚዲያ ማለት ነው። ጠቅላላው ቪኦኤ በዓለም የሚያሰራጨው በ45 በሚሆኑ ቋንቋዎች ነው። ከዛ 17ቱ ከዚህ ክፍል ከዚህ ከአፍሪካ ክፍል ከአፍሪካ ዲቪዥን ወይም ከአፍሪካ ክፍል ነው የሚመነጩት። እና በእውነት ይህን በነገር ላይ ሰውን እንኳን ለአዲሱ ዓመት አይደለም አደረሳችሁ አለ የሚለው እንኳን ለሀያኛው አደረሳችሁ ነው የሚለው። ምክንያቱም እንዳልከው 2020 ደስ ትላለች። ጥሩ የተተካከለ እይታም የሚገልጽ ቁጥሮች ስለሆኑ እንዳልከው ከአይን ሐኪሞች አንጻር በጣም ደስ ስለሚል እንኳን ለሀያኛው አደረሳችሁ ነው የሚለው። እና በዚህ ዓመት እኛ አሁን ከምትሰራው ሌላ ብዙ እቅዶች አሉ። አውሮፓውያን ዘመን አቆጣጠር በዚህ አዲሱ ዓመት ለምሳሌ አንዱ ትልቁ እቅዳችን የሐውሳ ሰርቪስ በየሳምንቱ 17 ሚሊዮን የሚሆን አድማጭ ያለው ነው። ትልቅ አድማጭ ያለው ፕሮግራም ነው እና ስለዚህ እሱን የማስፋት እቅድ ነበረን። አሁን እያሰፋን ነው። ተጨማሪ ሰው ቀጥረንላቸዋል። ሬዲዮ ፕሮግራም ነበራቸው፣ 5 የተለያዩ ፕሮግራሞች ነበራቸው እና እነሱም በሙሉ እያንዳንዳቸውን ከአድማጮች ምርምር ጋር ኦዲየንስ ሰርቬይ ጋር
የአድማጭ ምላሽ ገምግማቸው
እሱ ሁሉ ተገምግሞ ፕሮግራም ለውጥ አድርገዋል። አዲስ ፕሮግራም ነው የፈጠሩት። ይህንም ሲያደርጉ ደግሞ የናይጄሪያ ህዝብ፣ የኒጀር፣ ካሜሩን፣ ጋና እዛን አድማጭ ያላቸው ከዕለት ዕለት ህይወቱ ጋር የተያያዘ ፕሮግራም ምንድን ነው የሚል በዛ መልክ ነው ፎርማቱን ያወጡት እና በጣም ጥሩ ፕሮግራም። ቴሌቪዥን በሳምንት አንድ ብቻ ነበረ የሚኖራቸው፣ አሁን በሳምንት ቀን ከሰኞ እስከ አርብ ቴሌቪዥን ይኖራቸዋል። ሶሻል ሚዲያ ቲምም እንዲሁ ስዋሂሊ እንዲሁ ሊያደርግ የተዘጋጀ ፕሮግራሙን ልክ ባልኩ አይነት ውይይት እያካሄደ ነው ፕሮግራሙ ለመለወጥ። ስዋሂሊ ከመቶ ሚሊዮን በላይ ፖቴንሻል አለው። አድማጫቸው እዛን አያደርስም፣ ግን ምስራቅ አፍሪካና ማዕከላዊ አፍሪካን ከወሰድክ ወደ 100 ሚሊዮን የሚጠጋ ህዝብ
ብዙ ሀገሮች
ይናገራል ቋንቋ። ስለዚህ ትልቅ ፖቴንሻል አለ። በተለይ አሁን ዲያርሲ ኮንጎ ከዚ በፊት ስዋሂሊ የሚነገር ማይመስለ ነበር፣ ብዙ አድማጭ አላቸው እዛ። ስለዚህ እነሱም ተመሳሳይ ለውጥ እያደረጉ ነው። ወደ ሆርን ኦፍ አፍሪካ አማርኛ፣ አፋን ኦሮሞ፣ ትግርኛ ስንመጣ ደግሞ ብዙ ውይይት አካሄዳቸው በመላችሁ የለውጥ እቅድ አላችሁ፣ የማስፋት እቅድ አላችሁ። በቅርብ ጊዜ ውስጥ አማርኛም አፋን ኦሮሞ ትግርኛ ሰፍቶ ሬዲዮ ፕሮግራም ደግሞ ሶሻል ሚዲያውም እንዲሁ ብዙ ነገሮች በሚያካትት መንገድ ተስፋፍቶ እንዲያውም ደግሞ የቴሌቪዥን ፕሮግራም በመጠኑ ቢሆን የሚጀምርበት በዚህ ዓመት ይኖራል ብዬ ነው የማስበው። እነዚህ አጭር ከሆኑት እቅዶች ናቸው። ከዛ እንግዲህ ስለ እንግሊዝኛ ማውራት እችላለሁ፣ ስለ ኬንያ፣ ሩዋንዳ፣ ስለ ሶማሌ ማውራት እችላለሁ። ግን ቢያንስ እነዚህን ከወሰድ በዚህ ዓመት ያሉ ሰፋፊ እቅዶች ናቸው። ኢትዮጵያ ውስጥ ደግሞ የሚመጣው ምርጫ፣ ኢትዮጵያ ውስጥ ብዙ ለውጦች የተካሄዱ ነው። ብዙሩ ፈተናዎችም ጎን ለጎን አሉ። ስለዚህ ይሄን በሚመለከተው ይሄ ፕሮግራም ትልቅ አላማ ይስላልው በጣም መስፋቱና ሁሉን ያካተተ ዝግጅት ለማቅረብ መቻሉ በጣም አስፈላጊ ነው። በዚህ ወቅት በተለይ ታሪካዊ ወቅት
አቶ ንጉሴ ተስፋ የሚሰጥ ጭምር ነው። በተለይ ደግሞ ኢትዮጵያ የሚከታተሉ አድማጮች ያን ተስፋም የሚይዙ ብዙም የሚጠብቁ ይመስለኛል። ትዝታ ባንቺስ በኩል አቶ ንጉሴ እንደጀመረው የየክፍሉን ካየን በኋላ የኢትዮጵያን የመገናኛ ብዙሃን ምህዳርን ቃኛለን። ምንድነው አንቺስ የሚታየሽ?
እንግዲህ ይሄ እቅድ ከወጣ ወራት ሆኖታል። እንደምታቋሉ ለረጅም አመታት ከኛ ጋር የሰሩ ሁለት ባልደረቦቻችን አዲሱና ሰለሞን ጥረታ ከወጡ በኋላ ከዛም በፊት ደግሞ ቀደም ብሎ ሌላ ክፍት ቦታ ነበረ። እነኚህ ተሚሟሉ ተጨማሪ ሰዎች ተሚቀጠሩ ሲዘዋወር ነበር። ይሄው አቶ ንጉሴ አጠገባችን ይገኛል ያረመኝ ይችላል። እና ፕሮግራሞቹ ያንዳንዳቸው አማርኛ በእጥፍ ሊጨምር፣ አፋን ኦሮሞ በእጥፍ ሊጨምር፣ እንዲሁም ትግርኛ በእጥፍ ሊጨምር፣ የጋቢና ፕሮግራማችንም ወጣቶች ላይ ከፍተኛ ትኩረት አድርጎ በእጥፍ ሊጨምር ነው እቅዱ። እና እቅዱ እንግዲህ በ2021 እንደሚሳካ እንተማመናለን። በተለይ የወጣቶች ፕሮግራም አብዛኛው የኢትዮጵያ ሕዝብ ወጣት ከመሆኑም የተነሳ በአሁን ጊዜ የሚካሄዱ ነገሮች ወይንም ጉዳዮች በሙሉ ከወጣቱ ጋር የተያያዙ ንቅናቄዎች እንደመኖራቸው መጠን ፕሮግራማችን በሚሰፋበት ጊዜ አውንታዊ ሚና ይጫወታል የሚል እቅድ ነው ያለን። አንተም እንደምታውቀው ሁላችንም ተባብረን ነው ከአቶ ንጉሴ ጋራ ፕሮግራሙን እየነደፍን ያለ ነው። ሌላው እንግዲህ በናፍቆት የምንጠባበቀው ኢትዮጵያ ውስጥ ሊካሄድ የታቀደውን ስልጠና ነው። ባለፈው አመት በጣም ጥሩ የተሳካ ስልጠና አድርገናል ለጋዜጠኞቻችን በኢትዮጵያ ዙሪያ ላሉት። እና አሁንም ደግሞ ከምርጫ ጋራ በተያያዘ የእርስ በርስ ግጭት ሲኖር አይበለው እግዚአብሔር እስከዛሬ ድረስ ያለውም እንዳለ ሆኖ ግጭት እንዴት ነው የሚዘገበው? ምርጫ ፍትሃዊና ሚዛናዊ መሆኑ እንዴት ነው የሚዘገበው? የሚሉትን ነገሮች ለጋዜጠኞቻችን እንዲሁም አቶ ንጉሴ እንዳለው ለመንግስትም ቢሆን ለሌሎች አገር ውስጥ ላሉት መገናኛ ብዙሃን ለመስጠት እቅድ አለ። እንግዲህ በፊታችን ሚያዝያ ወር
አዎ ቁጥራችን ትንሽ የተገደበ ሊሆን ይችላል። ምክንያቱም እኛ ከዚህ በፊት ሁለት አዲስ አበባ አንድ መቀሌ ነበር። አሁን ግን 14 የሚሆኑ ዘጋቢዎች ነው ያለን። እነሱ በሙሉ ይህን እድል ማግኘት አለባቸው። ከዛ ደግሞ ሜቢ ከ10 እስከ 15 ደግሞ ከመንግስትና ከነጻ ሚዲያ አውታሮች እድል
ስልጠና የመስጠት
በተለያየ ያደርጋለሁ። ስልጠናው በጣም አስፈላጊ እንደምታውቁት ይሄ ሙያ እንደማንኛውም ሙያ ሰው ሁልጊዜ እንደግማለሁ፣ እኔ ሐኪም ለመሆን ሄደም ትምህርት ቤት መማር አለበት፣ አስተማሪ ለመሆን መሐንዲስ ለመሆን ትምህርት ቤት መማር አለበት። ይሄም ሙያ ቀጥታ ትምህርት ይጠይቃል። ዛሬ እንደውም የሚያሳዝነው ሶሻል ሚዲያ መጥቶ ሁሉ ጋዜጠኛ ሆነ። አንዳንድ ጊዜ የፌስቡክን አምድ ስከፍተው የማላየው አይነት ጉድ የለም። እና አንዳንድ ጊዜ ያመኛል። ደግሞ ጋዜጠኛ ስትሆኝ ሙያውንም ስል ጊዜ ስትሰሪበት ሙያው ደግሞ ምን ላይ ተመስርቶ መስራት እንዳለበት ሀቅ ላይ ተመስርቶ ፌር በሆነ መንገድ ሚዛናዊ ትክክለኛ በሆነ መንገድ ሁለገብ በሆነ መንገድ መቅረብ ያለበትን ስነ ስርዓትና ተግባር ስለምታውቀው ያን ስትሰማ ያማል። እና በተሻለ መጠን ጋዜጠኞቻችን ሌላውን ስልጠና የምንሰጣቸው ማለት ነው በዚህ ረገድ የሰለጠኑ ይሆን። በሶሻል ሚዲያ የፕሮግራም ዝግጅት ማቅረብ፣ በቴሌቪዥን በሬዲዮ ካሜራ ይዞ ሄዶ ቪዲዮ ማንሳት፣ ኤዲት ማድረግ፣ ያን ደግሞ ዌብሳይት ላይ ፖስት ማድረግ ወይንም እንዲወጣ ማድረግ፣ እነዚህ ሁሉ የተቀነባበሩ የተዘጋጁ ትምህርቶቻቸው የሚሰጡት። በነገራችን ላይ የዛሬ አመት ገደማ ከአመት በላይ ሆነው የናይጄሪያ ኢሌክሽን ፕሬዚዳንት ቡሃሪ ተመልሰው የተመረጡበት ምርጫ ስን ከማካሄዳችን በፊት ልክ የዚህ አይነት ውይይት አንድ ቡድን አቡጃ ልኬ አሰልጥነዋል። እና የሚገርማችሁን ውጤቱ ኢሌክሽኑን በደንብ በሚገባ ነበረው ምርጫውን መዘገበቻል ነው። ፌስቡክ ብቻ ፌስቡክ ላይቭ ፌስቡክ ቀጥታ ስርጭት 123 የሚሆን ስርጭት ነው ያደረጉት ከተለያዩ ከተሞች ማለት ነው።
123
ስርጭቶች ላይቭ ፌስቡክ ነው ያደረጉት በፌስቡክ ብቻ ነው። ከዛ የቴሌቪዥን ካቨሬጅ ነበረ፣ ዘገባ ነበረ፣ የሬዲዮ ዘገባ ነበራቸው ላይቭ። ከዛ እያንዳንዱን ተወዳዳሪ እጩ ተከታትለው ይዘግቡ ነበር ራዲያቸው ሳይቆር ፕሮግራማችን ማስተዋወቅ ሳይቀር እነሱን ኢንተርቪው በማድረግ ሳይቀር ኢትዮጵያ ውስጥም ይሄን ነው ዱፕሊኬት እናደርገው።
አቶ ንጉሴ ይህን ምሳሌ የሚከተል በኃላፊነት አዘጋገብን አንስተሃል። ወዲሁም በኢትዮጵያ መጪ ጊዜ ምርጫ አለ። ቀኑ እየተቀያየረም ቢሆን አሁን በነሐሴ ወር እንደሚካሄድ ይጠበቃል። እኛ ደግሞ እንደ ዓለም አቀፍ መገናኛ ብዙሃን የአሜሪካንም ሌሎች ባለም ዙሪያ ያሉ ዘገባዎችን ትኩስ ዜናዎችን እናቀርባለንና በዩናይትድ ስቴትስም ከፍተኛ ለውጦች ያሉበት ጊዜ ነው። ምርጫም በሚቀጥለው አንድ አመት ውስጥ ይካሄዳል። እነኚህ ሁሉ በብቃት መዘገብ ስልጣናውንም በቀጥታ ከመስጠቱ ባሻገር በምንሰራውም ስራ ሌሎች በአገር ውስጥ የሚታዩ ቅድም ያያቸውን ድክመቶች እንዲሻሻሉም ተጽኖ ማድረግ እድል ይሰጣልና በስስ በኩል ምን ተስፋ ይታያል? በስራ ማሳየት በሚደረጉ ነገሮች ራሱ በኃላፊነት እንዴት እንደሚዘገብ በማሳየት
አንደኛ ጊዜ የምንዘግበው ዜና ሀቅ ላይ እውነታ ላይ ተመሰረተ መሆን አለበት። ያ ዜና ደግሞ ሚዛናዊ መሆን አለበት። ሌላ አቅጣጫ ያለው ወሬ ሊኖር ይችላል። ሌላ ስቴት ኖሮ ይችላል። ሌላ አይነት ሪአክሽን ከሌላ በኩል ሊኖር ይችላል። ስለዚህ ሁሉ አካቶ ማቅረብ በጣም አስፈላጊ ነው። አንድ እሱ ነው። ከዛ በተረፈ ግን ጋዜጠኛው እኔ እና እናንተ እዚህ ውስጥ ጉዳይ የለንም። ከመንግስት ጋር ማብረን ደጋፊዎች መሆን አንችልም። ከተቃዋሚ ጋር ደጋፊ መሆን አንችልም። የዚህ ብሔር ተሟጋች መሆን አንችልም። የዛኛው ብሔር ተቃዋሚ መሆን አንችልም። የዚህ ሃይማኖት ደጋፊ ያኝን ሃይማኖት ተቃዋሚ መሆን አንችልም። ጋዜጠኛ ሲባል ኒውትራል የሆነ ግራውንድ ማለት ማዳላ ሆኖ መቆም አለበት ማለት ነው። አቋም የለኝም ለብሔር ያልቆረቆር ማለት አይደለም፣ ለሃይማኖት ያልቆረቆር ማለት አይደለም፣ ለሀገር ያልቆረቆር ማለት አይደለም። ስራዬ ላይ ግን ይሄ ሊመጣ አይችልም። የኛ ታማኝነት ንጹህ ለሆነ ሀቅ ላይ ለተመርኮዘ ጋዜጠኝነት የኛ ታማኝነት መሆን አለበት። ለሚያደምጠን ህዝብ በፍጹም ያልተበረዘ ንጹህ የሆነ ሚዛናዊ ዜና አግኝቶ ትክክለኛ ፍርዱን ህዝቡ እንዲሰጥ የማድረግ ችሎታ ነው ያለ መሴንጀር ነው።
ትልቋላ ቢሰጥ ነው እኮ አዘጋገብ ለህዝብም ክብር ነው፣ አመኔታ መስጠት ነው። በእኛ የተጀመረ ሳይሆን ራሱ መርሁ የነጻ ጋዜጣ መርህ የተመረኮዘው ህዝብ አዋቂ ነው፣ ህዝብ ይዳኛል፣ ህዝብ ያውቃል፣ ይወስናል በሚለው ላይ ነው የተመረኮዘው። እኛ ወስነን አይደለም ለህዝብ የምናቀርበው። ሁሉንም የተባለውን ነገር አጠናቅረን ለህዝብ እናቀርባለን። ህዝብ ዳኛ ነው።
ቀደም ላንሳው ጥያቄ፣ አሁን ለምሳሌ የአሜሪካን ኢሌክሽን አልከ፣ በጣም ጥሩ ነው። እንደውም በጣም አሻሚ ብዙ ክርክር፣ እንደውም ፕሬዚዳንቱን አሁን ከስልጣን ላይ ለማውረድ ኢምፒችመንት፣ ፕሬዚዳንቱን ከስልጣን ማውረድ ፕሮሰስ ሴኔት ውስጥ ተካሄደ ነው። ያን ሁሉ እንዘግባለን። ነው ሰሞኑን የምንሰማው ዴሞክራቶች የሚሉትን ነው። ከነገ ጀምሮ ሪፐብሊካኖች የሚሉት አቋም ይኖራል። ፕሬዚዳንቱ የሚደግፍ አቋም ይሆናል ብዬ ምሬው ነው። እሱን እኛ ሚዛናዊ በሆነ መንገድ ሚስተር ትራምፕ ፕሬዚዳንት ትራምፕ መብት የላቸውም እኛ ይህንን ብቻ አቅርቡን ማለት እሳቸውን እስካሁን ድረስ እየወቀሱ በፍርድ ከዚህ በፊት ጥፋት ተደርጓል እና መረጃ አለን ብለው ያቀርቡትን ዴሞክራቶች በሙሉ ስናቀርብ ነው የቆየ ነው። ሪፐብሊካኖችም ያደርጉት እንደዚህ ነው። ኢሌክሽኑ ሲመጣ ሪፐብሊካን የራሳቸው ጉባኤ አላቸው፣ ኮንቬንሽን። ዴሞክራቶች የራሳቸው ኮንቬንሽን አላቸው። እያንዳንዱ ቋንቋ ከዚህ ይወክላል፣ ሄዶ ይዘግባል። ዲቤት ይካሄዳል፣ ፕሬዚዳንት ደረጃ በቫይስ ፕሬዚዳንት ደረጃ ክርክር ይካሄዳል። እሱንም እንዲሁ ሳናደላ ትክክላዊ በሆነ መንገድ ነው ማቅረብ ያለብን። ኢትዮጵያ ውስጥ ሄደን ስንሰራ ከዚህ የተለየ ስራ ልንሰራ እንችላለን። የአሜሪካ ድምፅ ራዲዮ ጋዜጠኞች ነው፣ የኢትዮጵያ ጋዜጠኞች አይደለም። ፕሮግራማችን የአሜሪካ ድምፅ ጋዜጠኞች ነው። በነገር ላይ ኢትዮጵያ ሄደን ስንሰራ ከዚህ የተለየ ስርዓት አንከተልም። ሳናደላ ለመንግስት ሳንል፣ ለተቃዋሚ ሳንል፣ ለዚህ ብሔር ሳንል፣ ለዛ ብሔር ሳንል ትክክለኛ መሆን በሆነ መንገድ መስራት ነው ያለው።
አቶ ንጉሴ ዋናው ኮርኳሪ ቦታ ጋር ደርሰናል። ትዝታ ወደ አንቺ ልምጣና ተያያዥ ጥያቄዎችን ልወርወር። አንደኛ በመገናኛ ብዙሃን የሚቀርቡ የተዛቡና ኃላፊነት የጎደላቸው ዘገባዎች አብዛኛውም ሙያቸው ባልሆኑ ሰዎች ቀደም ብሎ አቶ ንጉሴ ያሳምማል ብሎታል። በእርግጥም የሚያሳምም በዘፈቀደ የሚነገር ነገር በማህበራዊ መገናኛ ብዙሃን በሰዎች ህይወት ላይ አደጋ ሲደቅንም ተመልክተናል። የመገናኛ ብዙሃኑን ይዞታ በመደበኛውም በማህበራዊ መገናኛውም ያለውን ሁኔታ በበኩልሽ ብትገመግሚ። አድማጮች፣ የጋዜጠኞች የጠረጴዛ ዙሪያ ውይይታችንን አልተቋጨም። ተከታዩን ክፍል ሁለት ላይ ያገኛሉ።